ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ፣ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ።
በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል።
አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛ ትኩረታቸው ሰላም ማስፈን እንደሆነ ገለጹ።
መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀርና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል።
ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶችን በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ጉዳት ደርሷል።
የምዕራብ ጎጃም ዞን የመንግስት ኮሚኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ናቸው። ዝርዝሩን ይዘናል። በሌላ ዘገባ የሸገር 102.1 የለዛ የሬዲዮ ፕሮግራም አመታዊ ሽልማት ከሁለት ቀናት በፊት ለስምንተኛ ጊዜ ተካሂዶ ነበር። ሽልማቱን በተመለከተ ዘገባም ይኖረናል።
ነጠላ ዜማ አሸናፊ አድርጎ ፕሮግራም
በደንብ ይዝኩ በሬዲዮ ፖሊስ ከዘፈን ዳሽነት ከተከለለበት ዘንበር እናም ያለ ያለ አድራቆ ያለ ምስጋና ነው ያን ያህል ዘመን ይሰራ ነውና ቻቺ
ደሚፈሰሰ ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያ ዘገባችን ነው የምናልፈው። አዲሷ የኢትዮጵያ ፕሬዝዳንት በኃላፊነት ቆይታቸው ዋነኛው ትኩረታቸው ሰላምን ማስፈን እንደሆነ ገለጹ። ሀገር ለመገንባትም የሰላም አስፈላጊነትን ከመግለጽ አልፈው በብርቱ ተማጽነዋል። በሌላም በኩል ደግሞ ለዘላቂ ሰላም ዋስትና ያለው ዲሞክራሲ እንደሚያስፈልግ አስገንዝበዋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
በመጀመሪያ የኢትዮጵያ ተወካዮችና የፌዴሬሽን ምክር ቤቶች በጋራ ስብሰባቸው የቀድሞውን ፕሬዚዳንት የዶክተር ሙላቱ ተሾመን የሥራ መልቀቂያ ጥያቄ ተቀብለው አሰናበቷቸው። ከዚያ በመቀጠልም የፌዴሬሽን ምክር ቤት አባላትን ጨምሮ ተጋባዥ እንግዶችና የመገናኛ ብዙሃን ሠራተኞች በሌሉበት ዝግ ስብሰባ የሕዝብ ተወካዮች ምክር ቤት ካካሄደ በኋላ ለኢትዮጵያ የመጀመሪያውን የሴት ፕሬዚዳንት ሰይሟል። የሀገሪቱ ጠቅላይ ፍርድ ቤት ፕሬዚዳንት ዳኛ ዳኜ መላኩ ቃለ መሐላውን አስፈጸሙ።
እኔ አምባሳደር ሳህለወርቅ ዘውዴ በዛሬው ዕለት የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ፕሬዚዳንት በመሆን ስራዬን ስጀምር የተጣለብኝ ከፍተኛ ኃላፊነት በታማኝነት ለመፈጸም ቃል እገባለሁ።
ፕሬዚዳንት ሳህለወርቅ ዘውዴ በበዓለ ሲመት ንግግራቸው ስልጣን የተረከቧቸውን የቀድሞውን ፕሬዚዳንት ካመሰገኑ በኋላ ይህ የስልጣን ሽግግር ባህል በሀገሪቱ የስልጣን እርከኖች ከላይ እስከታች ከመንግሥት እስከ ግል ድርጅቶች እንዲለመድ አደራ ብለዋል። ፕሬዚዳንቱ ብዙ ጊዜ ሳያጠፉ ወደ ሥራ ትኩረታቸው ተሻግረዋል። የተጀመረው የለውጥ ጉዞ መመራት የሚኖርበት በሴቶችና በወንዶች እኩል ተሳታፊነትና ተጠቃሚነት መሆኑን በማስገንዘብም በዚህ መንገድ አገሪቱ ከተጓዘች በሁሉም አቅጣጫ እኩልነትን በማስፈን ከኋላ ቀርነት እንደምትላቀቅ ያላቸውን እምነት ገልጸዋል። ይህም ሥራ በምን አይነት ዘዴ መቀጠል እንዳለበት ጠቁመዋል።
ጉዞው ውስብስብና በርካታ ፈተናዎች ያሉበት እንደሚሆንም ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን፣ አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀርና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጸባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቃል።
ከተላ አድርገውም ፕሬዚዳንቷ በመንበራቸው በሚቆዩበት ጊዜ ሁሉ ትኩረታቸው በምን ላይ እንደሚያርፍ ከወዲሁ በግልጽ አስታውቀዋል።
ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል።
ፕሬዚዳንት ሳህለወርቅ ዘውዴ የሰላምን አስፈላጊነት ማስገንዘብ ብቻ አልነበረም የሹመት ንግግራቸው ትኩረት። ከዚያም በላይ ሄደው ኢትዮጵያውያን እናቶች ለልጆቻቸው በሚያቀርቡት ተማጽኖ ድምጸት ለሰላም ተማጽነዋል።
ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያንና የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል።
ፕሬዚዳንቷ ሰላም እንዲሁ የሚቆም ወይም የሚገኝ እንዳልሆነም በንግግራቸው አበክረው አስገንዝበዋል። በእሳቸው አነጋገር ሰላም ለልማትና ብልጽግና ቅድመ ሁኔታ ነው። ዘላቂነቱም ያለ ልማትና ብልጽግና ሊረጋገጥ አይችልም። ዘላቂ ሰላም ሀገሪቷ እንዲኖራትም ሁሉም ዜጎች በጥረታቸው ተጠቃሚ መሆን እንደሚገባቸው አስገንዝበዋል። ሌላውን የሰላም ዋስትና ደግሞ በሚከተለው መንገድ ነበር የገለጹት።
ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውም ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነጻነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ህዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመረው መልኩ ድጋፉን አጠናክሮ እንዲቀጥል አደራ እላለሁ።
ፕሬዚዳንት ሳህለወርቅ ዘውዴ በዚህ ፕሬዚዳንታዊ የመጀመሪያ ንግግራቸው ብኩርና ከሰጧቸው ጉዳዮች አንዱ የሴቶችን እኩልነት የተመለከተ ነበረ። በወንዶች ጥረት ብቻ የተገነባ አገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶዎች ናቸው። የሴቶች ጉዳት የሀገርም የቤተሰብም የሁሉም ጉዳት ነው። በተለይም የወደፊቱ ሀገር ተረካቢ ትውልድ በሴቶች ጉዳት በይበልጥ ይጎዳል ያሉት አዲሷ ፕሬዚዳንት ንግግራቸውን በቀልድ ዋስተው ፈጽመዋል።
ወንድም ሆነ ሴት ለራሱ ሲል አገሩን፣ ለራሱ ሲል እናቱን፣ እህቱን፣ ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ ተናገርኩ የመሰላችሁ ገና ምኑ ተነግሮ።
ፕሬዚዳንት ሳህለወርቅ ዘውዴ ረዥም የሥራ ጊዜያቸውን ያሳለፉት በዲፕሎማትነት ሀገራቸውን በማገልገል እንደነበረ በአፈ ጉባኤ ታደሰ ጫፎ ተዘርዝረዋል። የቀድሞው ፕሬዚዳንት ሙላቱ ተሾመ ከጊዜው ቀድሞ ሥልጣናቸውን ለመልቀቅ የገፋቸው ምክንያት ዝርዝሩ ባይታወቅም በሳቸው አነጋገር ኃላፊነታቸውን ለቀጣዩ ትውልድ ለማስተላለፍ በመወሰናቸው ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናገሩ። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንትና የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመስራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሙኒኬሽንስ መምሪያ ኃላፊ አቶ አንማው ዳኛቸው ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝራላት።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ራሙላ ዩኒቨርሲቲ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋ እና ሌሎች ላይ አንድ መኪና የመቃጠል አደጋ የመረስ ደርሷል። ስለዚህ መረጃው ትክክል ነው።
የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል?
ቦታው ጎንጅ ቆለላ ወረዳ ውስጥ ሆኖ ከተማ አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይኑ አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላብራቶሪ ቴክኒሻን እና ሁለቱ ላብራቶሪ ቴክኒሻኑ ከዛው ጤና ሰርቪስ ላይ የሚሰራ ግን እነሱ ሊያግዝ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በመያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ዥንብል ተፈጥሮ ወቅት ደግሞ ቀኑ ማፈኛ የሚገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ይህ ሁለቱ ወገኖች ላይ የህይወት መጥፋት አደጋ ደርሷል።
ማን ማን ይባላሉ? ህይወታቸው ያለፈው
አንደኛው ወሰን ታፈረ ይባላል። ይህ ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዚያው አካባቢ አዴት የምትባል ከተማለች የዚያው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አብዲ ይባላል። ይህ ደግሞ ትንሽ ራቅ ያለች ወረዳ ደቡብ አቸፈር ወረዳ የሚባል ውስጥ የዚያ አካባቢ ተወላጅ ናቸው ሁለቱም። ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰበት ኃይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ ባለሙያ ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች አዳይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎድቷል። ስሚንቶ ምናምን ጭኖ የነበረ መኪና ማለት ነው።
በምንድን ነው ወጣቶቹ ጉዳቱን ያደረሱት?
ያደረሱበት ምክንያት ከዚህ በፊት በማህበራዊ ሚዲያ የሚተላለፉ አላስፈላጊ ቶችን ይዘው ነው።
በምንድን ነው ማለቴ በምንድን ነው አደጋው ጥቃቱን ያደረሱት? በምንድን ነው በምን አይነት መሳሪያ ነው መግደሉንም ማቁሰሉንም የፈጸሙት ማለቴ ነው?
በዱላ ነው? በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ ተጠቀሙ? የተወረወሩ ድንጋዮች ሽመል ምናምን ነው?
አካባቢው ላይ የጸጥታ ኃይሎች ወይም ፖሊስ የከተማው ፖሊስ አልነበረም?
በአካባቢው የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናኸሪያ አካባቢ እና ገበያ አካባቢ ነው የነበረው። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመሱ የተነሳ በዚህ ይሄ ሲፈጠር ከመተራመሱ የተነሳ ማዳን አልቻሉም መድረስ አልቻሉም እንጂ ጸጥታ መዋቅሩን ደርሶ ለማድረስ ለማረጋጋት ብዙ ጥረት አድርጓል።
የህይወታቸው ያለፉት ወጣቶች የቀብር ስነ ስርዓታቸው የተፈጸመ እንደነገሩኝ እዛ አካባቢ ተወላጆች ናቸው ብለዋልና ቤተሰቦቻቸው ነበሩ?
አዎ፣ ማለት የዛ አካባቢ ሲባል የዛ ወረዳ አይደሉም፣ ጎረቤት ወረዳዎች ናቸው። እነዚህ በምዕራብ ጎጃም ስር ሶስቱም ወረዳዎች ይሁን እንጂ ስለዚህ አስክሬኖቻቸው የሄዱት ወደ ትውልድ ቦታቸው ነው ለቤተሰቦቻቸው የደረሰው። ስለዚህ የቀብር ስነ ስርዓታቸው የተፈጸመው እዛው ነው በየትውልድ አካባቢያቸው ማለት ነው።
የተጎዱት ሰዎችስ የት ናቸው ያሉት? አሁን
የተጎዳው ሰው አንድ ሰው ነው፣ ኃይለ ኢየሱስ ሙሉ ያልኩሽ። እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ ሄደው እዛ ነው ወደ ፈለገ ህይወት ባህርዳር መጡ። ስለዚህ ያው ሌላ ህክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው የሚፈላቀው።
የጋር ግብንት ሚካኤል ቤተክርስቲያን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል እና እርሶም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ?
እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸው። የአካባቢ ህብረተሰብ ወደ ቤት ውስጥ ምናምን በማስገባት አትፏቸዋል። ንብረታቸው ላይ ግን ያው ጉዳት።
በዚህ ድርጊት እየተሳተፉ እና ይህንን ድርጊት በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል?
አዎ፣ አካባቢ ህብረተሰብ ይሄ ወዲያው እንደተፈጸመ ህብረተሰቡ የጸጥታ ኃይልን ገብቶ የሚፈጸሙ ኃይሎችን እያያዘ ቁጥጥር ስር እያያዙ ናቸው ያሉት። ከአሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም
እስካሁን ምን ያህል ሰው ተያዘ?
እስከ 30 የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ይጨምርም ይችላል ቁጥሩ፣ ያው እያጣሩ ስለሆነ ይዟቸው። የአካባቢ ህብረተሰብ ግን እነዚህ ሰዎች አውጥቶ እየሰጠ ነው ያለው። በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ ጸጥታ ነው ያለው። ወጣቶቹ ስሜታዊነት ተገፋፍቶ ህግ ሲፈጸሙ ይህን ባለማድረጋቸው የአካባቢ ህብረተሰብ ትልቅ ጸጥታ ውስጥ ነው ያለው። ይህን የሚሰሩትንም ወደ ህግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠ ነው ያለው። ጸጥታ ተቋማቱ ማለት ነው። ይህን ለማጣራት የጸጥታ ኃይሎች የፍትህ አካላት እንዲገቡ ስራ እየሰሩ ናቸው ያሉት።
የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷልና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን
አይ እንትነት ሳተ መረጃ ብሎ ፍርድ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣቱ የተናገሩት። ልጆቻቸው እየሞቱ ነው፣ እንዲያውም እስከ 3 ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ድንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያለያ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው። እና የተሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸው ነው እንጂ ከዚህ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ማለት አይደለም።
ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው?
አዎ፣ እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው። አይናቸውን ከፍተው ከዚህ ከውሃ ወለድ በሽታ ጋር የተያያዘ ጥናት እያደረጉት የነበረው በዚህ ነው። ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረመሩበት ወቅት ሶስት ተማሪዎች ህጻናት ሞቱ ብሎ ወጪዎች ወጥተዋል። ያንን ይዘው ነው ወደ አላስፈላጊ እርምጃ ውስጥ የገቡት ማለት ነው። ሲታይ ግን የሞተ ህጻንም የለም ምንም ነገር የለም።
እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር።
እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭቶ የነበረው በወጣቶች አእምሮ ውስጥ ያለው ነው። እንዳይወልዱ የሚያደርግ ስራ እየተሰራ ነው በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው። ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ ሶስት ህጻናቶች ሞቱ፣ ተንዘብዝፈው ወደቁ ምናምን ብለው ወጣው መናገራቸው ነው። ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ እርምጃ ውስጥ ገቡ። እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይወልዱ አደረገ የሚለው አለ።
የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ
የአመቱ ምርጥ ነጠላ ዜማ አሸናፊ አድርጎ ሮክና
102.1 ለዛ በሚል ስም የሚታወቀው የሬዲዮ ፕሮግራም አማካኝነት የተዘጋጀው አመታዊ ሽልማት አንጋፋ የሙዚቃ ባለሙያዎችና ድምጻውያንን ጨምሮ ደራሲዎች፣ የፊልም ባለሙያዎችና ተዋንያን ታድመው ነበር። ለዛ ሽልማት በጥበብ ዙሪያ በተለይም በሙዚቃና ፊልም ዘርፍ ላይ በህዝብ ምርጫ በየአመቱ ሽልማትን ሲያዘጋጅ 8 አመታትን አስቆጥሯል። የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ ስለ ዘንድሮው ሽልማት ሂደት ባጭሩ ገልጾልናል።
ካለፉት 8 አመታቶች ምን ይለዩታል የሚለውን ጉዳይ ካነሳን ዘንድሮ ብዙ ህዝብ ተሳትፎበታል። ይሄ የማይሆንበት ምክንያት የሶሻል ሚዲያው በደንብ በመጠቀማችን ነው። የሚገርመው ከመላው ዓለም
የሚገኙ ኢትዮጵያውያንም እንሶቻቸውን ሰጥተዋል። እርግጥ ከኢትዮጵያ በአጠቃላይ የተሰበሰበው ድምፅ ይበልጣል።
ተመራጮቹ ወይም ደግሞ ከተሸላሚዎቹ በበለጠ የሸላሚዎቹ ታሪክ በሰፊው ሲነገር ነበር ያመሸው እና ይህንን የፈለጋችሁበት ምክንያት ምንድን ነው?
ምን በጣም ጥሩ። እነዚህ ሰዎች ይሄ ውድድር ከመጀመሩ በፊት ብዙ የሰሩ ናቸው። አሸናፊ ቢሆኑ፣ ተወዳዳሪ ቢሆኑ፣ ተሸላሚ ቢሆኑ ይወራላቸው ነበር። የዚህ ዘመን ትውልድ ደግሞ በይበልጥ እንዲያውቃቸው የምንፈልግበት አጋጣሚ ነው ይሄ። ለዚህ ነው መርጠን እነዚህ ትልልቅ ሰዎች ሸላሚ ያደረግናቸው እና ታሪካቸው በይበልጥ መነገር እንደውም ከተሸላሚዎቹ ለምሳሌ የአመቱ ምርጥ አዲስ ድምፃዊ በሚለው ምድብ ሮፍናን ነው የተሸለመው። ሮፍናን አንድ አልበም ሰርቶ በመጀመሪያው አልበም ነው የአመቱ ምርጥ አዲስ ድምፃዊ የተባለው። እነዚህ ሰዎች እኮ የህይወት ጉዟቸው በጣም ጥልቅ ነው። እሱንም ከተሸላሚዎቹ በላይ የሰሩት ስራ እውቅና እንዲያገኝ ስለምንፈልግ
ያው በየአመቱ እንደምናደርገው በ2010 ዓ.ም በሞት ያጣናቸውን የኪነ ጥበብ ባለሙያዎች የምናስታውስበት ሰዓት ነው። ይህ ሰዓት እሳቸውን ይማርልን ለማለት እንወዳለን።
እያንዳንዱን የሚነካ ካሽልማት አላዘጋጃችሁም እና ምክንያታችሁ ምንድን ነበር?
አንደኛ አሁን ገና 8ኛችን ነው። አነስ አድርገን እየጀመርን ከፍ እያልን እንሄዳለን። በየአመቱ ካታጎሪ እየጨመርን ነው የምንሄደው። አሁን ያለፈው አመት ነው ተከታታይ የቴሌቪዥን ፊልም የመጣው። ሁለተኛ ለምሳሌ ይህንን ነገር አሁን ያነሳሻቸው ቤስት ሲኒማቶግራፈር፣ ቤስት ፒክቸር፣ ምርጥ ሲኒማቶግራፈር የሚለው ይህን እነዚህን ዘርፎች አካተትን የህዝብ ድምፅ አይሆንም።
የህዝብ ድምፅ ስንት ነበር ያልከኝ? የህዝብ ድምፅ ምን ያህል ነበር ነው ያልከኝ?
ፊልሞቹ ላይ 40% 60% ግን ለዳኞች ነው የሰጠው።
ዳኞቹ እነማን ናቸው? በምን መስፈርት ነው ዳኞቹ ራሳቸው የተመረጡት?
በምን መስፈርት? ሲኒማቶግራፈሮች አሉ፣ ዳይሬክተሮች አሉ፣ ጸሐፊዎች አሉ። ራሱ የዳኞቹን በሁለት ነው የከፈልነው። እነዚህ ከዳኞቹ 60% ውስጥ እነዚህ 40% ይወስዳሉ። 20% ደግሞ የሚወስዱት ከተማችን ላይ የተለያዩ ሲኒማ ቤቶች አሉ። እነዛ ውስጥ የተመረጡ 6 ሲኒማ ቤቶች 20% ሰጥተናል።
ከ37 ዓመት በላይ ለበርካታ የሙዚቃ አድማጮች ጆሮ ቅርብ የሆኑ ከ1200 በላይ የሙዚቃ ግጥሞችን ደርሷል። የዘንድሮ የለዛ የህይወት ዘመን ተሸላሚ ይልማ ገብረአብ
ሽልማት ስትገርጥቼ ችግንኩት ነገር ይሄ ነው። እኔ እስካሁን ማቀው ና የህይወት ዘመን ሽልማት ነው የሚሰጡኝ። ወይም እኔ እንትኑ ነው እንቅስቃሴው መፈጠሩ አቅማቸው ምንም እንኳን አነስተኛም ቢሆን ገንዘብም ባይኖረው በቃ ባለሙያዎችን እናክብር ብለው መዘጋጀት መነሳሳት ማንኛውም አድማጭ የሚያስታውሳቸው በትንሹ 600 የሚሆኑ አለ። ነገር ግን ስራቸው ከ200 አያንስም እና ያን ጊዜ በየአመቱ ስለሚመጣ ለእያንዳንዱ የፈን ብዙ ነገር ብዙ ስራ የመስራት እድል አግኝተናል። ኤፍሬም ታምሩ ብቻ ነው 71 ግጥም ሰው የጻፍኩለት። አረጋኝ ከ80 አንሱ እንደ አረጋኝ ጻፍኳቸው። ቴዲ ታደሰ እንደዚህ ከ30 አንሱ። አስቴር አወቀ እንደዚህ ብዙ ናቸው። እነ መሐሙድ ምናምን
አሁን ዘፈኖች ላይ የምትሰማቸው ገበያው ላይ ያሉትን ልበልህ፣ እነሱ ግጥሞች ላይ ያለ አስተያየት ምንድን ነው?
አሁን የምሰማቸው ምንም ያስደስ የማፍርባቸው ሁሉ አሉ። ልጆቹ አሁን የሩጫ ዘመን ሆነ እና ቁጭ ብለው ረጋ ብለው ማሰብ የቻሉበት ጊዜ አይደለም እና ትንሽ አንዳንድ ኮርሶች ይሰጧቸው። እውነቴን ነው። እኛ እኮ በደርግ ጊዜ እኮ በሬዲዮ እኮ የፍቅር ዘፈን እንዳይሰማ የተከለከለበት ጊዜ ነበር። የተወገዝን ምናምን ያለ አድናቆት ያለ ምስጋና ነው ያን ያህል ዘመን የሰራ ነው እና አሁን በጣም የተበራጡ ነው ልጆቹ፣ የተመሰገኑ የተደነቁ ነው። በፈለጉት ሚዲያ የፈለጉትን ዘፈን ስልክ ደውሎ ልቀቅልኝ የሚለው ናቸው ራሳቸውን ዘፈን እና ግን እንትኑ አላተኮሩም። አይሽ ፍሬ ነገሩ ላይ አላተኮሩም እና ፍሬ ነገር ደግሞ የግድ ያስፈልጋል። ለዚህ ነው የምሰጭው እና ስለዚህ እዛ ላይ ቅር ይለኛል። አሁን መቆቆሞ ማሰብ ያስፈልጋል። ግን እኔ ማልመራው ጉዳይ ነው። ያው ያለኝ ስሜት ለመግለጽ የምችለው
የአመቱ ምርጥ የቴሌቪዥን ተከታታይ ፊልም ምን ልታዘዝ
ከተጀመረ 6 ወራትን ያስቆጠረው ምን ልታዘዝ በተከታታይ የቴሌቪዥን ድራማ ዘርፍ ተሸላሚ ነበር። ደራሲው በኃይሉ ዋሴ በቅጽል ስሙ ዋጄ ተመሳሳይ እውቅና ለሙያተኛው መሰጠቱ የበለጠ እንዲሰራ ያበረታዋል ይላል።
ኃላፊነት ይጨምራል። ይሳው ያየ የተከታተለ የውድድሩ እንደሆነ ማሰብ ማለት ነው። ሌላ ብርም በተነቃቂ ደስታይና ከዚህ የበለጠ ምንም ፎከስ እንዳደረገ ከሽልማት የበለጠ ኃላፊነት ነው የተሰማኝና ደስ ብሎኛል። ኃላፊነቱም ደግሞ ያው እንግዲህ ይወጣልም ብዬ አስባለሁ።
እንደዚህ አይነት ሽልማቶች መኖራቸው ጥቅሙ ምንድን ነው ትላለህ?
ትልቁ ጥቅም ያሰባስባል፣ ያገናኛል። ስለዚህ ጥቅሙ ምንድን ነው? የሚያበረታታ፣ የሚመራ፣ በኋላ ቀስ ብሎ ፋይናንሽል ኤድ የሚያደርግ ምናምን ኢንስቲትዩሽን ወደ መሆን ማደግ ይችላል። ለዛ አሁን ለምሳሌ ማለት ነው እንደዛ ወደዛ ደረጃ ድረስ መድረስ የሚችል ሽልማት ስለሆነ ያስፈልጋል እና ከማበረታታቱ በተጨማሪ ረዳት ይሆናል። አርቱ እያስተባለሁ
ምንድን ነው ከባዱ ነገር ምን ልታዘዝ ላይ
ይሄ እንደዚህ አይነት ስራዎች ወቅታዊ መሆን አለባቸው። የአገሮች ውስጥ የሚካሄዱ ሁኔታዎችን መከታተል ያስፈልጋል። ከዛ ደግሞ ስራው ሁሉ የሚሰራ ነው። አንዴ ቀርጠሽ ቁጭ የምትይው ስራ አይደለም። በባካፕ ምናምን የሚሰሩ ስራ አይደለም። ምክንያቱም ያረጃሉ። ሶስት ሳምንት ሁለት ሳምንት የተቀመጠ አንዳንድ ሀሳቦች ያረጃሉ። አሁን አይተሽ ከሆነ የኛ ከቪዲዮ ጋር የሆኑ ጉዳዮች አሉት እና እነሱን ሀሳቦች ሚስ ይደረጋሉ እና ያ ከባድ ያደርገዋል። ከዛ ደግሞ ፖለቲካል ሀሳብ አለው እና ፖለቲካል ሀሳቡ ጥቁርና ነጭ ብቻ በወረበት ሀገር ላይ ግራጫ ሀሳብ ማስተናገድ ከባድ ነው። ግራጫ ሀሳብ ስለሌለ ወይ ጥቁር ነሽ ወይ ነጭ ነሽ ትባያለሽ። ያ ፓርት ከባድ ነው። ግን ያንን ኦልሬዲ ስንሰራው እንደዛ አይነት ነገር ሊገጥመን እንደሚችል ስለምናቅ ወደ ፈቅደን የገባ ነው ሰው ውስጥ
102.1 ለዛ የሬዲዮ ፕሮግራም አማካኝነት የተዘጋጀው የለዛ ሽልማት አቅሙን በማሳደግ በሚቀጥሉት ቀጣይ ዓመታት የሽልማት ዘርፉን በማስፋት እውቅና መስጠቱን እንደሚቀጥል የሽልማቱ ዋና አዘጋጅና አስተባባሪ ብርሃኑ ድጋፌ በመጨረሻ አስታውቋል። Chachi, dummy first, so love on now. ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት በጠራው የሰብአዊ እርዳታና አመጽን የማስቆም ስብሰባ ላይ የቪኦኤዋ ባልደረባችን ዚላቲካ ሆክ ተገኝታ ነበረ። መስታወት አረጋው ታቀርበዋለች። በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ህጻናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል።
My daughter got sick all of a sudden. We tried to nurse her back to health in the neighborhood, but 2 days later
ሴት ልጄ በድንገት ታመመችብኝ። በቅርባችን ወደሚገኘው የጤና ጣቢያ ወሰድናት። ከሁለት ቀናት ህክምና በኋላ ሞተችብኝ። ሴት ልጅን ቀብሬ እንደተመለስኩ ወንድ ልጅ ደግሞ ታመመ። ወደ ሰንዓ የተሻለ ህክምና ካገኘ በማለት ወሰድነው። እሱም አልተረፈም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው።
We also know that many deaths are hidden. Only half the health facilities in Yemen are
funded. የሰላማዊ ሰዎች ሞት ቁጥር አሁንም ግልጽ እንዳልሆነ ተረድተናል። በየመን ከሚገኙ የጤና ተቋማት ውስጥ ግማሽ የሚሆኑት ብቻ ናቸው አገልግሎት በመስጠት ላይ የሚገኙት። በርካታ የመናውያን ደግሞ በእነዚህ የጤና ተቋማት አገልግሎት ለማግኘት የገንዘብ አቅም የላቸው።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት አመት በታች የሚገኙ 130 ህጻናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ ይገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ
My assessment, my advice to you is that there is now a clear and present danger
እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ።
የተባበሩት መንግስታት ባለስልጣናት እንደገለጹት በየመን 1.8 ሚሊዮን ህጻናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ። 400 ሺህ የሚሆኑት ደግሞ በአስከፊ ረሃብ ላይ ይገኛሉ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የእያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ። በየመን 29 ሚሊዮን የሚሆነውን የህዝብ ቁጥር ከ ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል። የዛሬው ፕሮግራማችን እንግዲህ በዚህ በያዝ ነው ሙዚቃ ወደ መጠናቀቁ ነው።
በፌስቡክ @amharic በትዊተርም እንዲሁ #gabinaviewን በመጠቀም አስተያየቶቻችሁን አድርሱ።
ሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማክቢል ያበሮ ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን ሰናበታችኋለን። መልካም ምሽት።
This program has come to you from the Voice of America, Washington.
Direct from Washington, the Voice of America.